የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምን አመሻችሁ። ዛሬ ቀኑ አርብ ግንቦት 17 2011 ዓመተ ምህረት ነው። ለዛሬ ከያዝናቸው ጉዳዮች መካከል ቀጣዩን ምርጫ ሊራዘም እንደማይገባ የትግራይ ክልላዊ መንግስት አሳሰበ።
የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል 28ኛው ዓመት የመንግስት ለውጥ የተደረገበት
የክልሉ ርዕሰ መስተዳድር ደብረጽዮን ገብረ ሚካኤል ነበር ልናሰማችሁ የነበረው። ከዝርዝር ዜናዎቹ ጋር ቆየት ብላችሁ ተሰሙታላችሁ። ይበንድ እንዳለ ደግሞ ለቀጣዩ ምርጫ ፓርቲዎች ቅድመ ዝግጅቱ ላይ የተጠመዱ ይመስላሉ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የሥራ አስፈጻሚ አባላትን በዚህ ሰሞን ሾሟል።
ትንሽ የተወሰነ ኢንተረስት ነበረኝ ከሆነ ጊዜ በፊት የአካባቢውን ሁኔታ የሀገራችንን ሁኔታ እከታተላለሁኝ። በመሀል ኢዜማ በሚቋቋምበት ጊዜ የኢዜማ አመራር የሆኑ ሰዎች አገኙኝና የኔን ኢንተረስት የሚያውቁ ወደ ፓርቲው እንድመጣ አደረጉኝ።
በፓርቲው ከተሾሙ ወጣት አመራሮች መካከል አንዷ የሆነችውን ጽዮን እንግዳይን የሰማናት። አብራችሁን ከመሻችሁ ዝርዝር ጉዳዩን ሰማላችሁ። ወደ ደቡብና ሰሜን ኢትዮጵያ የሚወስዱ ጥንቅሮችም ይኖሩናል። የዕለቱ አስተናባሪ ሀብታሙ ስዩም ነኝ። ከዚህ ሁሉ በፊት ግን አጫጭር ዜናዎችን እንደሚከተለው አሰማችኋል። ማዕከላዊ አፍሪካ ባሳለፍነው ማክሰኞ ከቻድ ጋር በሚያዋስናት ድንበር ላይ በምትገኝ ከተማ ለተገደሉ ከ50 በላይ ዜጎቿ የሶስት ቀን መንግስታዊ የሐዘን ወቅት አውጃለች። በደቡባዊ ምዕራብ የሀገሪቱ ክፍለ ግዛት ጭንቅላታቸው ተቆርጦ አስክሬናቸው ለተገኘው የ77 ዓመት አረጋዊት መነኩሲት ሕዝቡ እንደ ሀገር እንዲያዘን ፕሬዚዳንቱ ፋስቲን አርጃንጅ ቱዋድሮ ተማጽነዋል። ግድያዎቹን የፈጸመው ስሪ አር የሚባል ሚሊሺያ ቡድን ታጣቂዎች ናቸው ያሉት ፕሬዚዳንቱ የቡድኑ መሪዎች በድርጊቱ በቀጥታ ተጠያቂ የሆኑትን አውጥተው እንዲሰጡ አሳስበዋል። በዩናይትድ ስቴትስና በሰሜን ኮሪያ መካከል ያለው የኒውክሌር ድርድር ዋሽንግተን ትጥቅ የማስፈታት አቅሟን እስካልቀየረች እንደማይቀጥል ፒዮንግያንግ አስታውቀች። ለድርድሮቹ ወደፊት መንቀሳቀስ አለመቻል ሰሜን ኮሪያ ዩናይትድ ስቴትስን ተጠያቂ አድርጋለች። በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕና በሰሜን ኮሪያው መሪ ኪም ጁንግ ኡን መካከል ባለፈው የካቲት ቬትናም ዋና ከተማ ሃኖይ ላይ ተደርጎ የነበረው ስብሰባ ፒዮንግያንግ የኒውክሌር መርሃ ግብሯን ሙሉ በሙሉ እስካልሰረዘች የተጣሉባት ማዕቀቦች እንደማይነሱ ትራምፕ አስረግጠው ከተናገሩ በኋላ ድንገት ተቋርጧል። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ዛሬ ከስልጣን እንደሚወርዱ አሳውቀዋል። አገሪቱ ከአውሮፓ ህብረት ለመውጣት በምታደርገው ጥረት በባሰ የፖለቲካ ቀውስ ውስጥ ያስገባታል ተብሏል። ብሪታንያ እንደ አውሮፓውያን አቆጣጠር በ2016 ዓ.ም በተካሄደው ህዝበ ውሳኔ መሠረት ገቢራዊ ለማድረግ ለሶስት ዓመታት ያክል ሲያደርጉት የቆየው ጥረት ፍሬ ባለማግኘቱ ለጠቅላይ ሚኒስትሯ ውድቀት ምክንያት ሆኗል። እሳቸውን የሚተኩ ተወዳዳሪዎች ከአውሮፓ ህብረት መሪዎች ጋር በሚያደርጉት የፍች ስምምነት ጠንካራ መስመር እንደሚከተሉ እየገለጹ መሆናቸው ተዘግቧል።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ያዝናቸው ጥንቅሮች ተመልሰናል። በቀጣይ ዓመት ይደረጋል ተብሎ የሚጠበቅ ምርጫን ለማራዘም መሞከር ስርዓትን እንደ ማፍረስ ይቆጠራል። ይህን ያሉት የትግራይ ክልላዊ መንግስት ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ናቸው። ምክትል ርዕሰ መስተዳደሩ የመንግስት ለውጥ የተደረገበትን ግንቦት 28ኛ ዓመት ምክንያት አድርገው በክልሉ የመገናኛ ብዙሃን ባሰራጩት መልእክት ስርዓቱ አደጋ ውስጥ ወድቋል ሲሉም ተናግረዋል። ሙልጌታ ጽባ ምክትል ርዕሰ መስተዳደሩ ያነሷቸውን ተጨማሪ ነጥቦች አክሎ በቀጣይ ዘገባው ዝርዝር ጉዳዩን ይነግረናል።
የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል 28ኛው ዓመት የመንግስት ለውጥ የተደረገበት ግንቦት 20 ምክንያት በማድረግ በክልሉ መገናኛ ብዙሃን ባስተላለፉት መልእክት ግንቦት 20 ሲዘከር የነበረ ስርዓት ፈርሶ አዲስ በመገንባቱ ብቻ አይደለም፣ በአሁኑ ጊዜ ስርዓታችን አደጋ ላይ ወድቋል፣ ህዝባችንም እየተንገላታ ነው ብለዋል።
ግንቦት 20 ዝክርተልና ስልት በዓል ጥራ አይኮነን ደርክ ፈሪሱስ አንድ ስራት መስይ ጥራ አይኮነን
ግንቦት 20 ስንዘክር በዓል ብቻ አይደለም ደርግ ወድቆ አዲስ ስርዓት መተከሉን ብቻ አይደለም አሁን አዲስ ፈተና አለ ስርዓታችን አደጋ ላይ ወደቀበት ህዝባችንም የተዋረዱበት ትልቅ የነበራቸውን ተስፋ የተዳከመበት የጨለመበት ሁኔታ ተገንዝበን ከዚህ እንዴት መውጣት እንዳለብን እንደ ትግራይና እንዲሁም እንደ ሀገር የምናስብበት ያጋጠመው ችግር ወደ እድል መንቀየርበት ሁኔታ ገብተን እንዳለን የምንገነዘብበትና የምንታገልለት መሆን አለበት በአዲስ መንፈስ ወደ ጥፋት ሳይሆን ወደ ቻለ ጉዞ እንድንሄድ የምናስብበት ጊዜ ነው ያለነው ብለዋል ባሁኑ ጊዜ ህገ መንግስቱን በመጣስ የብሔር ብሔረሰቦች መብት የሚጻረርና ሀገሪቱን አደጋ ላይ የሚጥል የትምክህት ኃይል ያሉት በኢትዮጵያ እየታየ ነው ብለዋል ይህ ኃይል በትግራይ ህዝብ ካሁን በፊት የተሸነፈ በመሆኑ አሁን ያለውን ስርዓት ለመለወጥ ደግሞ የትግራይ ህዝብ ጸር ሆኖ መቆም ነው የተያያዘው ብለዋል የትግራይ ህዝብ ብዙ ፈተናዎች ያለፈ በመሆኑ አሁን ያጋጠመውን ፈተና በድል ይወጣዋል ብለዋል ሌላ በንግግራቸው ትኩረት ያደረጉበት ጉዳይ በሚመጣው አመት ለሚካሄደው ምርጫ ነው ምርጫው ለማራዘም የመፈልግ አዝማሚያ አለ ያሉት ዶክተር ደብረጽዮን ይህ ተቀባይነት የሌለውና ይሄ ህገ መንግስታዊ ነው ብለዋል
ምርጫው ዘጸላ አመት ግንቦት ይሁን ከያዘለው
ምርጫው በሚቀጥለው አመት ግንቦት ወር ነው መካሄድ ያለበት አንድ አመት አለን ወደ ምርጫው ለመግባት በአሁኑ ጊዜ ግን ምርጫው እንዲራዘም የመፈለግ ምልክቶች አሉ ስለዚህ ይሄንን ከስርዓት መቀየር አያይዘን ነው የምናየው ጊዜው የማራዘም ጉዳይ አይደለም ስርዓት የማፍረስ ነው የምርጫውን ጊዜ መግፋት ህገ መንግስቱ መግፋት ማለት ነው ሌላ ትርጉም የለውም ነው ያሉት 28ኛው አመት የኤርትራ ነጻነት ምክንያት በማድረግ የእንኳን አደረሳችሁ መልእክት ያስተላለፉት ዶክተር ደብረጽዮን የትግራይ ህዝብና ድርጅታቸው ህወሓት የኤርትራ ህዝብ ነጻነትን የሚደግፍ እንዲሁም ለነጻነት በተደረገው ትግል ከኤርትራ ህዝብ ጎን ተሰልፎ የታገለ ነው ሲሉ ተናግሯል
አይ ህዝብ ኤርትራ ነጻነት ያው በአልሲዝ መጽይ
የኤርትራ ህዝብ ነጻነት በትግል የመጣ ነው አጠቃላይ አቋማችንም መታገሉን ትክክል ነው ነጻነት ማግኘቱም የሚገባው ነው የሚል አቋም ነው ያለን ስለዚህ የምንደግፈው ነው የኤርትራ ነጻነት አንድ ላይ አብረው የኖሩ ህዝቦች ቢሆንም የነጻነት ጉዳይ ደግሞ የራሱ ታሪክና መንገድ ያለው ነው ለዚህም ክብር አለን ለትግሉ ክብር ብቻ አይደለም እንደ ትግራይ አብሮ ታግሏል ነጻነት እንዲመጣም ዋናው የኤርትራ ህዝብ ትግል ቢሆንም ድርሻ አለው ድጋፋችንም በመስዋዕትነት ገልጸናል እኛ ባደረግነው ትግልም እነሱ የራሳቸውን አስተዋጽኦ አድርገዋል ስለዚህ በትግል በደም የተሳሰረ ታሪክ ነው ያለን ብለዋል ከነጻነት በኋላም በሁለቱም አግራት መካከል ችግር ቢፈጠርም አሁንም ለኤርትራ ነጻነት ያለን አቋም አይቀየርም ብለዋል ምክትል ርዕሰ መስተዳድሩ
ጸጋ መጋጤም ይገ ጉዳይ ነጻነት ምንም ባነዘ ወየር ነገር የለም ማለት
መሃል ላይ እንደሚታወቀው ችግር አጋጥሟል በነጻነት ጉዳይ የሚያስቀየር ነገር ግን በጭራሽ የለንም ተጣልተን ስለነበረ ችግር ስለተፈጠረም የነጻነት ጉዳይ ዳግም የምናይበት ወይም ደግሞ የምንወያይበት አይደለም የምናምንበት ነው ችግር በተፈጠረም ጊዜ የምንቀይረው አቋም የለንም እንደ ሀገር ይሁን ህዝብ ክብር አለን በያለንበት ሆነን ተጋግዘን የምንለማበት ብቻ ነው የምንፈልገው እኛ የነሱ መልካም ነገር የምንመኝ ልማትና ለውጥም የምንሻነን አብረን መልማትና መለወጥ እንደምንፈልግም በዚህ ሰዓት መግለጽ እንፈልጋለን መልካም የነጻነት ቀን እንዲሆንላቸውም እንመኛለን ብለዋል በመጨረሻም በኢትዮጵያና ኤርትራ የተጀመረውን ሰላም ተጠናክሮ እንዲቀጥል ትኩረት ሰጥተን እንሰራለን ብለዋል ለአሜሪካ ድምጽ ሙልጌታ ጽባሃ መቀለ
ያደመጣችሁት ያላችሁት ጋቢና ቪኦኤ ነው ጋቢና ቪኦኤ
ራዲዮ ሰገለ አሜሪካራ ጋቢና ጋቢና ቪኦኤ
ሙልጌታ ጽባህን እናመሰግናለን በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ራዲዮ በቀጥታ የሚተላለፍላችሁን የጋቢና ቪኦኤ መሰናዶን ነው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የፓርቲውን የስራ አስፈጻሚ አባላት ይፋ አድርጓል። ከነዚህ አባላት መካከል ሁለት ወጣቶች ይገኛሉ። የፓርቲው ወጣቶች ጉዳይ ተጠሪ ተደርጋ የተሾመችው ጽዮን እንግዳይ መኮንንና የፓርቲው የህዝብ ግንኙነት ቋሚ ኮሚቴ ሰብሳቢ ናትናኤል ፈለቀ ናቸው ወጣቶቹ ተሿሚዎች። የአዲስ አበባ ወኪላችን መለስካቸው አማሃ ከሹመቱ በኋላ ስለ ፖለቲካ ተሳትፏቸውና ስለ ቀጣይ እቅዶቻቸው አናግሯቸዋል። ጽዮን እንግዳይ በቅድሚያ እንስማት።
በፖለቲካ ላይ ተሳትፏል ነበርኝም ኢዜማ የመጀመሪያዬ ነው።
እንዴት ወደዚህ እንደዚህ ይገባሽ?
ፖለቲካ ላይ እንግዲህ ተምሽ የተወሰነ ኢንተረስት ነበርኝ ከሆነ ጊዜ በፊት የአካባቢውን ሁኔታ የሀገራችንን ሁኔታ አከታተላለሁኝ። በመሀል ኢዜማ በሚቋቋምበት ጊዜ የኢዜማ አመራር የሆኑ ሰዎች አገኘኝና የኔን ኢንተረስት የሚያውቁ ወደ ፓርቲው እንድመጣ አደረጉኝ።
የትምህርት ዘርፍ ምንድን ነው?
የህግ ተማሪ ነኝ። ዘንድሮ መረቃለሁ ከአዲስ አበባ ዩኒቨርሲቲ።
በቅርቡ ወደ ፖለቲካው ዓለም ከገቡት መካከል ፓርቲው የሾማቸው ወጣቶችም አሉ። ቀደም ሲል ዞን 9 ተብሎ በሚታወቀው የጦማሪያን ቡድን አባል የነበረው ወጣት የፖለቲካ ሰው አቶ ናትናኤል ፈለቀ በኢዜማ የህዝብ ግንኙነት ቋሚ ኮሚቴ ሰብሳቢ ሆኖ ተሾመዋል። እንደ ህዝብ ግንኙነት ኃላፊ ምን ለመስራት እንዳሰበ ጠይቄው ነበረ።
አገሩን የማረጋጋት ሚና እንጫወታለን፣ ለውጡን ተቃውማዊ ወደ ማድረግ እንወስዳለን። ከዛ በሶስተኛ ደረጃ ደግሞ ምርጫ ተወዳድረን እኛ የምንፈልገው እኛ ያዘጋጀነው ፖሊሲ የመንግስት ፖሊሲ ሆኖ እንዲተገበር እንፈልጋለን። በዛው ቅደም ተከተል የምንሰራው የህዝብ ግንኙነት ስራ በመጀመሪያ ደረጃ ሀገርን ለማረጋጋት የኛ የፓርቲ ሰዎች የኛ የፓርቲ አባላት እና ደጋፊዎቻችንና በአጠቃላይ ህዝቡን ሀገር ማረጋጋትን ምን ማለት ነው፣ ለምንድን ነው የሚጠቅመን፣ እንዴት ነው ወደዛ መሄድ የምንችለው የሚለውን የማስተማር የማሳወቅ ስራ የመጀመሪያ ፕራዮሪቲያችን ይሆናል ማለት ነው። ከዛ ተከትሎ ይሄ ተቋማዊ ሲሆን እዛ ውስጥም በህዝብ ግንኙነት የኛን ፓርቲ አቋም ለህዝቡ የማድረስ ስራ ምንሰራ ይሆናል። በኋላ ላይም ደግሞ ምርጫም ደርሶ ስንወዳደር ህዝቡ የኛ አማራጭ ምን ያህል ከሌሎች የተለየ ነውና ለምንድን ነው መምረጥ ያለበት የሚለውን የማሳወቅ ስራ ምንሰራ ይሆናል ማለት ነው። ያንን ለማድረግ እንግዲህ ዛሬ ነው ሹመት የተሰጠን። መጀመሪያ ምንሰራው የእቅድ የማውጣት ነው። የአጭር ጊዜና የረጅም ጊዜ እቅድ ከፍለን እናወጣለን። በዛ እቅድ መሰረት ስራ አስፈጻሚ ተወያይቶ ሲያጸድቅልን አሁን በገለጽኩ ቅደም ተከተል መሰረት ወደ ስራ ምንገባ ይሆናል ማለት ነው።
ጋቢና ቪኦኤ ሽረንጋ ቢና ብላሻንጉል
ከጋቢና ጋር ስለሆናችሁ እናመሰግናለን አድማጮቻችን። ቀጣዩ ዘገባ ወደ ደቡብ ኢትዮጵያ ወስደናል። ኢትዮጵያ በእርስ በርስ ግጭቶች ሰበብ በተፈናቀሉ ዜጎች ቁጥር ከዓለም ቀዳሚዎቹ ሀገራት እንደምትመደብ በቅርቡ የወጡ የረድኤት ድርጅቶች ዘገባዎች ያሳያሉ። ከጉጂና ጌዲዮ ዞን አጎራባች ስፍራዎች የተፈናቀሉ ዜጎች ቁጥር ደግሞ ከሌሎች የላቀ ቁጥር አለው። በቅርቡ የተደረጉ ሰብአዊ ድጋፎችና የጸጥታ ማስከበር ስራዎችን ተከትሎ እኒህ ዜጎች ወደ ቀያቸው እየተመለሱ እንደሆነ ተሰምተዋል። መንግስት በማፈናቀሉ ወንጀል ውስጥ ተሳታፊ የነበሩ ሰዎችን እያደንኩም ነው ብሏል። ዮናታን ዘብዲዮስ።
የኢትዮጵያ ሰላም ሚኒስትር ዴታ አቶ ዘይኑ ጀማል እንዳሉት በጉጂና ጌዲዮ ብሔር ተወላጆችና ዜጎች ላይ ወንጀል ፈጽመዋል ተብሎ የተጠረጠሩ ግለሰቦች ተይዟል።
ባለፈው ሳምንት ብቻ 27 የሚሆኑ ዋና ዋና ወንጀለኞች የሚባሉ በቁጥጥር ስር ውለዋል። እስካሁን ድረስ በምዕራብ ጉጂ ዞን የተያዘው ቁጥር ወደ 270 አካባቢ ደርሷል። ስለዚህ ሌሎችም የወሰዷቸው እርምጃዎች አሉ። ወጣቶቹን ለምሳሌ ወደ ጠና በማስገባት የተጫወቱት ሚና አለ። ማአት ነገር ነው የተሰራው። ስለዚህ ከዚህ አንጻር ህግን ከማስከበር አንጻር የተሰሩ ስራዎችም ውጤት ነው። አሁን ተፈናቃዮችም ወደ የቦታቸው እንዲመለሱ ምቹ ሁኔታ የፈጠረው ለማለት ይቻላል። በዚህም በኩል በጌዶም በኩል በፌዴራል ደረጃ የተጣራባቸው ወንጀለኞች አሁን ከአንድ ወንጀለኛ በስተቀር አብዛኞቹ ተይዘዋል።
መንግስት የህግ የበላይነትን ለማስከበር እያደረገ ያለውን ጥረት ተከትሎ ዜጎች ወደ ቀያቸው የተመለሱ ነው ብሏል አቶ ዘይኑ። ከወራት በፊት ከቤት ንብረታቸው የተፈናቀሉ ሰዎችን ወደ ቀያቸው ለመመለስ እቅድ በማውጣት ከዓለም አቀፍ ማህበረሰብና ከእርዳታ ድርጅቶች ጋር በመስማማት እየሰራን ነው ብሏል። ከቤት ንብረታቸው የተፈናቀሉ ከ280,000 በላይ የገዲዮና የጉጂ ዜጎች ወደ ቀያቸው ተመልሷል ነው የሚሉት። መንግስት 53,000 ዜጎችን ትራንስፖርት በማዘጋጀት የተመለሳቸው ሲሆን 227,000 ዜጎች ግን በራሳቸው ጊዜ ተመልሷል ብሏል። ወደ ቀያቸው የተመለሱ ዜጎችን ለማቋቋም መንግስት ግብዓት እያቀረበ መሆኑን ጠቅሰው ህዝቦችን የማቀራረብ ስራ ግን መሰራት እንዳለበት አግሯል።
ሲመለስ ባዶ እጁ ነው የተመለሰው። ስለዚህ መንግስት የተለያዩ ጥረቶች እያደረገ ነው። ለምሳሌ አንድ እስካሁን ድረስ በክልልና በፌዴራል መንግስት እገዛ 129,000 የሚሆን ቆርቆሮ ተገዝቷል። ወደ 8,000 ካርቶን የሚሆን ሚስማር በመግዛት ፕሮሰስ ላይ እንገኛለን። ግን ይሄ ራሱ በቂ አይደለም። አሁን ለምሳሌ 27,500 ቤት ያስፈልጋል ለመስራት ምዕራብ ጉጂ ብቻ። ለዚህ አሁን የተገዛ ቆርቆሮ ብናከፋፍለው አራት ቆርቆሮ ነው የሚደርሳቸው። በአራት ቆርቆሮ ደግሞ ቤት መስራት አይችል። ስለዚህ እንደዚህ አይነት ትልልቅ ጋፖች ስላሉን አሁን ዋናው ትኩረታችን በተለይ ቤት የመስራት የእርሻ ግብዓቶችን የማቅረብ ምግብ በራሳቸው አፍርተው መመገብ እስከሚችሉ ድረስ ምግብ በቀጣይነት ለስድስት ወር ያህል የማቅረብ እነዚህን ስራዎች የመስራት ስራ በተጠናከረ መልኩ ለማስቀጠል እና ለዚህም የሚያስፈልግ ሪሶርስ ከመንግስት ብቻ ሳይሆን ከዓለም አቀፍ ህብረተሰብም ፑል ለማድረግ ይሄ አሁን ያደረግነው ጉብኝት በጣም ብርቱ ሚና ይኖረዋል ተብሎ ይጠበቃል ማለት ነው።
የአውሮፓ ህብረት፣ የተባበሩት መንግስታት ድርጅትና በአጠቃላይ 15 የሚሆኑ የዓለም አቀፍ ማህበረሰብ ተወካዮችም በጉጂና በገዲዮ ዞኖች ተከስቶ በነበረው የጸጥታ ችግር የተፈናቀሉ ዜጎችን ወደ ቀያቸው ለመመለስ እርዳታ እንዳደረጉ ገልጸዋል። የሚደረገው ጥረት ግን መጠናከር እንዳለበት ተናግሯል። በምዕራብ ጉጂ ዞን ተዘዋውሮ የተመላሾችን ሁኔታ እንዳዩ ጠቅሰው ያሉበት ሁኔታ ከቀድሞ የተሻለ መሆኑን ተናግሯል። ሂደቱ ግን ከዓለም አቀፍ መስፈርት አንጻር ሲታይ ውስንነቶች እንዳሉበት አልሸሸጉም። የተባበሩት መንግስታት ድርጅት የኢትዮጵያ ማስተባበሪያ ጽህፈት ቤት ሰብአዊ ጉዳዮች ዋና ዲሬክተር ሳጃድ መሐመድ በጉጂና በገዲኦም በተደጋጋሚ ጊዜ የተከሰተ መፈናቀል በዜጎች ላይ አያሌ ማህበራዊና ኢኮኖሚያዊ ቀውስ ማድረሱን ተናግረው ተመሳሳይ ችግር ማስወገድ እንደሚያስፈልግና ህዝቡ ዋስትና ሊሰጠው እንደሚገባ ተናግሯል። ዜጎች በሰላምና ከስጋት ነጻ ሆነው በአካባቢያቸው እንዲኖሩ ደህንነታቸውን ማረጋገጥ ያስፈልጋልም ብሏል።
That people have already returned and they've been received well by the community.
ተፈናቃዮች ወደ የቀያቸው ተመልሰዋል። የአካባቢው ሰዎች ተቀብለዋቸዋል። አሁን ደህንነት የሚሰማቸው ይመስላል። ወደ ምዕራብ ጉጂ ከተመለሱት ውስጥ ወደ እርሻቸው የገቡ አሉ። እንሰት መትከል ጀምረዋል። የእርሻ መሳሪያ ግን የላቸውም። ያንን ተቀናጅቶ ማቅረብ ያስፈልጋል። አጋር ድርጅቶችም ለዚህ ጉዳይ ከመንግስት ጋር መስራት አለባቸው።
በኢትዮጵያ የአውሮፓ ህብረት ተወካይ ኤሪክ ሃርበርስ በበኩላቸው በጉጂና ገዲኦ ዞኖች ተፈናቀሉ ዜጎች ያሉበትን ሁኔታ ተዘዋውሮ መጎብኘታቸውን ገልጸው የአውሮፓ ህብረት በቀጣይም ድጋፍ ማድረጉ እንደሚቀጥል አስታውቋል። የተፈናቀሉ ዜጎች በመጠለያ ጣቢያ እያሉ ለምግብ እጥረትና ለተወሳሰበ የጤና ችግር መጋለጣቸውን ጠቅሰው አሁንም ከፍተኛ የሆነ ክትትል እንደሚያስፈልጋቸው ተናግሯል።
Well, what we observed yesterday in West Guji that we saw a lot of people coming back. We had
ትናንት ብዙ ሰዎች ወደ ጉጂ መመለሳቸውን አይተናል። ከተመለሱት ጋር ተወያይተናል። በመመለሳቸው ደስተኛ መሆናቸውን ተናግረዋል። ለዘመናት አብረው መኖራቸውን ነግረውናል። ተጋብተው እንደተዋለዱና የአንድ አባት ልጆች መሆናቸውንም አጫውተውናል። የደህንነት ጉዳይ ግን ዋናው ጥያቄያቸው ነው። በአካባቢው አንጻራዊ ሊባል የሚችል ሰላም መውረዱን መንግስት አረጋግጦልናል።
የገዲኦ ዞን ምክትል አስተዳዳሪ አቶ ተካኝ ታደሰ በበኩላቸው ዜጎችን ወደ ቀያቸው የመመለሱ ስራ በትኩረት የተሰራ መሆኑን ገልጸው ችግሩ ከመንግስት አቅም በላይ በመሆኑ ረጅት ድርጅቶች ድጋፋቸውን እንዳጠናክሩ ጠይቋል።
ዮናታንን ለዘገባው እናመሰግናለን። በተያያዘ ዜና ከቤንሻንጉል ጉምዝ ክልል ተፈናቅለው በዋግምራ ዞን የተጠለሉ ዜጎች አስፈላጊውን ድጋፍ እያገኙ እንዳልሆነ ለአሜሪካ ድምፅ ራዲዮ ተናግረዋል። የዞኑ አስተዳደር የቻልኩትን እያደረግኩ ነው፣ የክልሉ ድጋፍ ግን ያስፈልገኛል ሲል አስረድተዋል። የወሎ ዘጋቢያችን መስፍን አራጌ በጉዳዩ ላይ ቀጣዩን ዘገባ ልኮልናል።
ወይዘሮ መሰሉ ደባሽ ተወልደው ያደጉት ቤንሻንጉል ጉምዝ ፓዊ አካባቢ ነው። በቅርቡ በአካባቢው በተከሰተው ችግር ከቤት ንብረታቸው ተፈናቅለው ማረፊያቸውን ዋግምራ ብሔረሰብ አስተዳደር ዞን ጋዝጊብላ ወረዳ አስ ከተማ ካደረጉ 5 ወራቶች ተቆጠሩ። መፈናቀሉ ንብረታቸውን አፍርሶ ከሚወዷቸው በሞትና በመጠፋፋት አለያይቷቸዋል።
ያው በግርግሩ የተነሳ ነው። እኔ እዛው የ6 ዓመት ህጻን ሞቶብኛል። አሁን ሁለት ልጆች ይዤ መጥቻለሁ። ባለቤቴ ደግሞ የት እንደሄደም አልታወቀም። አድራሻው አልታወቀም። ያው በግርግሩ የተነሳ ማለት ነው። ያው እኔም ወደዚህ መጣሁ፣ እሱም የት እንደሄደ።
አንድ ልጃቸውን በሞት ባለቤታቸውን በመጠፋፋት የተለዩት ወይዘሮ መሰሉ ህይወትን የሰዎች ጥገኛ በመሆን መግፋት እንደሚከብድ ይናገራሉ።
እዚህ መጣ ያው ከዘመድ ነው ዝም ብዬ ተጠግቻ ያለ ያው አማበላቸውም ምሏቸውም ጭራሽ የለኝም። ዝም ብዬ ተጠግቻ ነው ያለ።
ከመንግስት የተደረገለት ድጋፍ የለም?
የለም፣ ምንም ነገር የተደረገልኝ ነገር የለም። ያው ማመልከቻ አስገብቻለሁ፣ ምንም ነገር መጥቼ።
በደቡብ ብሔር ብሔረሰቦችና ህዝቦች ክልል ሚዛን ቴፔ አካባቢ በሸካና በከፋ ህዝቦች መከፈጠሩ አለመግባባት ተፈናቅለው የመጡት ሌላው ቅሬታ አቅራቢ አቶ አማረ ቢሆነኝ ናቸው።
1 ዓመቴ ነው እንግዲህ በስራ ሂጅ እዚያ 1 ዓመት ተቀምጬ ነው ተፈናቅለው።
እዚያ ምን ይሰሩ ነበር?
ቡና እናመርታለን፣ እርድ ዝንጅብል እናመርታለን፣ ብዙ ነገር ነው የምናመርተው ነበር። በሚዛን ቲቪ በሸካና በከፋ ግርግር በምድን ግርግር የተነሳ ቤታችን ንብራችን ተቃጥሎ ገንበር ለቅን መተን በዋግምራ ጋዝጊብራ ወረዳ ነው።
አቶ አማረ መፈናቀሉ ከመወዳት የትዳር አጋር ያላይቶ 3 ልጆች ብቻዬን ይዤ ለመቀመጥ አስገድዶኛል ይላሉ። ከስነ ልቦና ስብራቱ ባሻገር ኢኮኖሚያዊ ጫናው እንደጎዳቸው ጠቁመው እስካሁን በመንግስት በኩል ምንም አይነት ድጋፍ አለመደረጉ ቅሬታ እንዳሳደረባቸው ነግረውኛል።
ምንም እርዳታ የለም። ለክልልም ለዞን ጠየቀነ ምንም ገና ነው እርዳታ ምናምን ገና አልመጣም ብያል ነው እኛ በቃ ዝም ብለናል። አጠቃላይ እንግዲህ ጉምዝም በዚያም የመጣ አስተዳደር ላይ ያገኘ ነው 400 ምናምን ተፈናቃይ ይላል፣ ግን መፍትሄ አላገኘም።
በምንድን ነው አሁን እየተዳደሩ ታዲያ ያለሁት?
በቤተሰብ ጠግተን ነው አንድ ነው።
የዋግምራ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አቶ በሪሁን ኪዳነ ማርያም ዞኑ በአቅሙ ለመርዳት ሞክሯል፣ በዘላቂነት የማቋቋም ኃላፊነቱ ግን የክልሉ ነው ብለዋል።
በክልል ደረጃ ነው የፕሮግራም ተቀርጾ የሚሰራው እንጂ በዞን ደረጃ
ብቻ አይደለም፣ በቀጥታ በህብረተሰቡን የማስተባበር ስራ በሚገኙ ድጎማዎች ቀጥታ ዕለት መፍትሄዎችን እየሰጠን ያለን በእኛ በኩል።
ምን አይነት መፍትሄ?
ነገር ግን በእያንዳንድ ወረዳ ያለውን በየአቅራቢያው የመደገፍ ማህበረሰቡን አስተዳደሩን የማስተባበር ስራዎች እየሰራን ያለ። ነገር ግን አጠቃላይ እንደ ክልል የተለያዩ የገቢ ማሰባሰብ ስራዎች እየተሰሩ ነው ያሉትና በዛ መሰረት መልሶ ማቋቋም ስራው እንደ ክልል በሚወጣ የሚደረግ ድጋፍ ነው ሊደረግ ይችላል።
ዋና አስተዳዳሪው ይህን ይበሉ እንጂ በወረዳ ደረጃ የተደረገውን ድጋፍ የተጠቀሙት ተፈናቃይ ያልሆኑ ግን በተፈናቃይ ስም የተመዘገቡ ናቸው የሚሉ ቅሬታዎችም ተሰምተዋል። የጋዝ ጊብላ ወረዳ አስተዳዳሪ አቶ ሞላ ኃይሌ በወረዳው ብቻ ከ400 የማያንሱ ተፈናቃዮች ይኖራሉ ሲሉ፣ የአማራ ብሔራዊ ክልላዊ መንግስት አደጋ መከላከል ምግብ ዋስትና ፕሮግራምና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽን ኮሚሽነር አማረ ክንዴ ግን ቁጥሩ በተባለው ልክ እንዳልሆነ ይጠቅሳሉ።
መጀመሪያማ 800 ምናምንም ነበረን ብለው ነበረ። ነገር ግን የዞኑ ባለሙያዎች መጥተው በጋራ የሰራ ነው ቁጭ ብለን መረጃውን ስናጣራ 236 ነው ትክክል ሆኖ የተገኘው።
ከምን የመጣ ይመስለውታል ይሄ የቁጥር መዛባት?
አንደኛ ተፈናቃይ ያልሆነው ተፈናቃይ ነው ብሎ መመዝገብ እንትን አለ። ሁለተኛ በሌላ በመደበኛው ኢመርጀንሲ ውስጥ ያለው ሰው ተፈናቃይ ነው ብሎ እንትን የሚገባበት ሁኔታም አለ።
ኮሚሽነሩ በቅርብ ቀናት ውስጥ ለተፈናቃዮች የሶስት ወይም የአራት ወራት የምግብና የዘይት ድጋፍ እንደሚደረግላቸው አረጋግጠዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አሁን ደግሞ ከኢትዮጵያ ወደ ዓለም አቀፍ ሌሎች ወሬዎች እናሸጋግራችሁ። በዓለም ሙቀት መጨመር ጉዳይ ያለው ሙግት መቋጫ ባላገኘበት በአሁኑ ሰዓት አፋጣኝ እርምጃዎች ካልተወሰዱ ዓለም አሳሳቢ ምዕራፍ ላይ ስለመድረሷ አጥኚዎች እየተናገሩ ነው። ከሰሞኑ የተሰሙ የብዝሃ ሕይወትን የሚመለከቱ ጉዳዮችን ሰለሞን አባተ በሚከተለው መንገድ ያስደምጠናል።
ዓለም የት መገኘት ነበረባት? ምንስ እየሆነች ነው? በአንድ ወገን እሳት፣ በሌላ ወገን የውሃ ጥፋት። የተባበሩት መንግሥታት ድርጅት ያሰማራቸው ተመራማሪዎች ፖላንድ ውስጥ ከተካሄደው የዓለም የአየር ንብረት ጉባኤ ጥቂት ቀደም ብሎ እጅግ አስደንጋጭ ሪፖርት ማውጣታቸውን ባልደረባይ ስቲቭ ባራጎን አስታውሷል። IPCC በሚል ምህፃር የሚጠራውን ዓለም አቀፉን የአየር ንብረት ለውጥ ጉዳዮች የሳይንቲስቶች ቡድን በሊቀመንበርነት የሚመሩት ሆሱንግ ኢ ናቸው።
የዓለምን የሙቀት መጠን በ1.5 ዲግሪ ሴልሽየስ ለመገደብ የሚያስችለው በ2030 ዓ.ም የካርበን ዳይኦክሳይድን ልቀት በ45% ለመቀነስ ያለው መስኮት በጣም የጠበበ ነው። እያንዳንዱ ዓመት ትርጉም አለው።
በዚህ በተጠናቀቀው ዓመት ውስጥ እኮ ባለፉት 7 ዓመታት ታይቶ በማይታወቅ ሁኔታ የካርቦን ዳይኦክሳይድ ልቀት መጠን በ2.7% አሻቅቧል፣ እንዲያውም ብሶበት። የአየር ንብረት ለውጥ በዩናይትድ ስቴትስ ላይ እያሳደረ ያለውን የከፋ ተጽዕኖ የሚያሳይ ሌላ አስደንጋጭ ሪፖርት በራሱ በመንግሥቱ ሳይንቲስቶች ወጥቷል። ፕሬዚደንት ትራምፕ ግን ሊቀበሉት አልፈለጉም።
አላምነውም። የለም፣ አላምነው።
ፕሬዚደንት ትራምፕ ለአሜሪካ ድምፅ በሰጡት ቃል ልቀቱን መቀነስ እጅግ ውድ ዋጋ ያስከፍለናል ብለዋል።
ምናልባት ፋይዳ ቢስ ሊሆኑ የሚችሉ አንዳንድ ደረጃዎችን ለማስጠበቅ ስል ሀገሪቱን ከሥራ ውጭ ማድረግ አልፈልግም። ቻይናንና ሌሎችን የተበከለና የተበላሸ አየር ያላቸውን ሀገሮች እያየሁ እኛ ንጹሕ እንሁን እነርሱ ግን እንዳሻቸው ለማለት ብዙ ገንዘብ ይጠይቀኛል።
የከርሰ ምድር የነዳጅ ምንጮችን በማምረትና በማቀጣጠር ላይ ተጥለው የነበሩ የቁጥጥር ደንቦችን ለማላላት ትራምፕ እያደረጓቸው ያሉ ጥረቶች እስካሁን ያስከተሉት የተደባለቁ ውጤቶችን መሆኑን የተፈጥሮ ሀብቶች ጥበቃ ጉባኤ የሚባለው ተቋም ባልደረባ ጃክ ሽሚድ ተናግረዋል።
The good news is that a number of those are being held up in court. The progress is a bit slower in terms of
ጥሩ ዜና ከነዚያ ጥረቶች ብዙዎቹ በፍርድ ቤት እየታዩ ያሉ በሕግ የተያዙ ጉዳዮች ናቸው። ደንቦቹን ለመሻገር እየተደረገ ያለው ሥራ አዝጋሚ ሆኗል። ነገር ግን ግልጽ የሆነው ነገር ባለፉት ጥቂት ዓመታት ውስጥ የተከናወኑ የአየር ንብረት ጉዳይ የሆኑ እርምጃዎችን የትራምፕ አስተዳደር ለመቀልበስ እየጣረ መሆኑ ነው።
የፓሪስ የአየር ንብረት ስምምነት ተግባራዊ የሚሆንበትን መንገድ ለመጥረግ እየማሰኑ ያሉ ተደራዳሪዎችን ፕሬዚደንት ትራምፕ በአየር ንብረት አጀንዳ ላይ ያላቸውን ወዳጃዊ ያልሆነ አመለካከት አላቆማቸውም። የታህሳሱ የፖላንድ 24ኛው የዓለም የአየር ንብረት ጉባኤ መመሪያ ሊሆን የሚችል ሰነድ ቀርጿል። ተቺዎች እንደሚሉት ሰነዱ በበቂ ሁኔታ የጠነከረ አይደለም። ሆኖም የጉባኤው ፕሬዚደንት የነበሩት ሚካኤል ኩርቲካ ግን ቢያንስ ሰውንም ወገኖችንም ወደ አንድ ሐሳብ መሰብሰብ በራሱ ቀላል አይደለም እኮ።
In these circumstances, every single step forward is a big achievement.
በአሁን ሁኔታዎች ውስጥ ወደፊት የሚገፋን እያንዳንዱ እርምጃ ትልቅ ስኬት ነው። በዚህ መፍሞ ሁላችንንም ወደፊት የሚወስዱንን ሺህ ትናንሽ እርምጃዎችን ተራምደናል።
ለማንኛውም ግን ይህ እርምጃችን ጥንቃቄ የተሞላበት ሊሆን ይገባዋል ሲሉ ባለሙያዎች አሳስባሉ። የቅርብ ጊዜ ትውስታ አሉ። ለማሳያ የአየር ንብረት ለውጡን ለመቆጣጠር በሚል ፈረንሳይ ውስጥ እንዲያሻቅብ የተደረገው የነዳጅ ዋጋ ያስነሳው ቁጣ የቢጫ ሰደርያ ተቃዋሚዎችን ወደ ጎዳና ገፍቶ አስወጥቷል። የአየር ንብረት ደህንነት እንቅስቃሴዎችን ለመደገፍ የሚያስፈልገው ወጪስ ከየት ይመጣ ይሆን? የቀደሙ ምላሽ አልባ ጠባዮች እኮ እስካሁን ያልተከፈሉ ዕዳዎችንና መዋጮዎችን አንጠልጥለዋል። ዓመት 2019 በእውኑ የከበደ የአየር ንብረት ትግልና ትንቅንቅ የሚታይበት እንዲሆን ለመገመት የበዛ ምርምርን አይጠይቅም። ሁሉም ግን ለምድራችን ጤናማ ሕይወትን፣ ግጭት አልባ ኑሮን፣ አደጋ የለሽ ዓመትን፣ ንጹሕ አየርና ንጹሕ አካባቢን ይመኛል። እጅግ የበለጸጉትና በኢንዱስትሪም ያጠጡት ሀገሮች በሚሊዮኖች ቶኖች የሚቆጠሩ የፕላስቲክ ተረፈ ምርት ቆሻሻና ውድቅዳቂ ወደ ምስራቅ እስያ ሀገሮች እያሻገሩ ናቸው የሚል ዘገባ መውጣቱን ለንደን ላይ ያለው ባልደረባዬ ሄንሪ ሪጅዌል ዘግቧል። በዚህ ሁኔታ ታዲያ ያንን ሁሉ ቆሻሻ መልሶ ወደ ሥራ ለማስገባት የሚደረገው የክለሳና የእደሳ ጥረት በዚያ የካብታሞቹ ውድቅዳቂ ተውጦ ሙሉ ቀጠና እጅግ ለተንሰራፋ የአካባቢ ብክለት እየተጋለጠ መሆኑን ግሪን ፒስ የሚባለው የተፈጥሮ አካባቢ ደህንነት ተሟጋች ድርጅት አስጠንቅቋል፣ አስገንዝቧል። ባለጠጎቹ ስለ ቆሻሻ አሰባሰብ የዳበረ ሥርዓት እንዳላቸው ኮራ ብለው ሲናገሩ፣ ያ ሁሉ የፕላስቲክ ቆሻሻ ታዲያ መልሶ እንዲሠራ፣ እንዲቃጠል፣ እንዲቀበር ወይም እንዲያው እንዲጣል ባሕር ተሻግሮ የሚላክባቸው ሀገሮች ምድሩም ውቅያኖሱም እየጎደፈ እያደፈና እየተበከለ ነው። በግሪን ፒስ አባባል እጅግ ተመራጩ አማራጭ እነዚያን አገልግሎት ላይ የዋሉ ማሸጊያዎች፣ መቅጃዎች፣ መጠቀሚያዎች፣ መጠቅለያዎች የመሳሰሉ ቁሳቁስ ተመልሰው ወደ አገልግሎት ሊገቡ የሚችሉበትን ሁኔታ ማሳለጥ ሳይሆን የፕላስቲክ ምርትና አጠቃቀምን በድፍን ዓለም ግዙፍ በሆነና ትርጉም ባለው መጠን መቁረጥ፣ መቀነስና ማስወገድ ነው የግሪን ፒስ ብርቱ ምክር። ይህ ጉዳይ ኢትዮጵያን አፍሪካንም ይመለከት ይሆን? ለዛሬ ጊዜው በማብቃቱ ሄንሪ ሪጅዌልን እዚህ ላይ ላመስግንና ዝርዝር ዘገባውን በቀጣይ ዝግጅት ይዤላችሁ መለሳለሁ።
ሰለሞንን አመሰግናለሁ። እስካሁን ድረስ አብረናችሁ የቆየ ነው። ዛሬ ብቻዬን ነው አብረናችሁ የቆየሁት። እኔ ስም ሀብታሙ ስዩም ነው። ስታዳምጡት የነበረው ጣቢያ የአሜሪካ ድምፅ ራዲዮ፣ መሰናዶ ደግሞ ጋቢና ቪኦ። በፌስቡክ ሃሽታግ ቪኦኤ አምሃሪክ እንዲሁም ደግሞ ጋቢና ቪኦኤም በትዊተር ገጻችን ላይም ላይ ታገኙናላችሁ። እስካሁን ድረስ አብራችሁን ስለነበራችሁ በጣም እናመሰግናለን። መልካም ምሽት ይሁንላችሁ። በምስራቅ ፀሐይ ወጥቶ እስኪፈታ ሰማይ ካንሶላው ገብቼ ከትያም ብታይ
ሬዲዮ ሰገሌ አሜሪካቲ